Hallelujah.
ዮሐንስ ወንጌል ለጥናታችን እንደምትከታተሉ ሁሉ እንደገና በጌታ ስም ሁላችሁን ሰላም አላችኋለሁ። ይሄ ህይወት ተገለጠ በሚል ርዕስ ለብዙ ጊዜ አሁን ያጠናነው ያለ የመጽሐፍ ቅዱስ ጥናት ክፍለ ጊዜያችን ነው። እግዚአብሔር ይባርካችሁ ያስተማራችሁ እንደሆነ አምናለሁኝ። እንግዲህ አሁን ትልቁ ነገር ወደ መጽሐፉ ማጠቃለያ እየመጣን እንደሆነ ሁላችሁ ታውቃላችሁ። ከዚህ በፊት በነበረን ክፍል እስከ ዮሐንስ ወንጌል ምዕራፍ 19 ድረስ ያለውን ተመልክተን የጌታችን ኢየሱስ ክርስቶስን በመስቀል ላይ ሞት እና መቀበሩን አይተን ነበር የጨረስነው። ከዚህ በኋላ የሚቀሩን ምዕራፎች ሁለት ምዕራፎች ብቻ ናቸው። የኢየሱስን ትንሳኤ እና ለደቀ መዛሙርቱ መገለጡን ከዛ በኋላ ደግሞ ለነርሱ የሰጣቸውን ተልእኮ የሚያመላክቱ ሁለት ምዕራፎች ብቻ ይቀሩናል። ኦልሞስት አብዛኛውን ጨርሰናል። ስለዚህ ወደ ጥናታችን ፍጻሜ እየተቃረብን እንደሆነ ያሳያል። ምናልባት ከዚህ በፊት ባረግናቸው የመጽሐፍ ቅዱስ ጥናቶች የዚህ የዮሐንስ ወንጌል ጥናት ሁላችሁ እንደምታስታውሱት ትልቁ ትኩረታችን ቀለል ባለ ሁኔታ የመጽሐፉን ዋና ዋና ይዘት መረዳት የሚል ነበር። የተነሳንበትም የተነሳነውም ለሱ ነው። ለሁላችን ሊገባ በሚችል መልኩ የመልእክቱን ሐሳብ ቀለል ባለ ሁኔታ ለመረዳት ነው እንግዲህ የሞከርነው። ምናልባት ይሄንን በመናደርግበት ጊዜ የሳት ናቸው የተው ናቸው ወይ ደግሞ እንደሚገባ ያላብራራናቸው ነገሮች ሊኖሩ እንደሚችሉ አምናለሁ። ዝም በየሳስብ አልፎ አልፎ አንዳንዶቹን በተጨማሪ ጠለቅ ያሉ ውይይቶች ልንዳስሳቸው ሞክረናል። ግን ይሄም ሆኖ አንዳንድ ምዕራፎች ላይ ያልተዳሰሱና ያልተነኩ ነገሮች ሊኖሩ ይችላሉና ምናልባት አብራችሁን ስታጠኑ ለቆያችሁና ይሄ ነገር ትንሽ ተጨማሪ ዳሰሳ ቢደረግበት፣ ይሄ ነገር ተጨማሪ ነገር ቢደረግበት የሚል ሐሳብና አስተያየት ካላችሁ በተለያየ መልኩ እዚህ ስክሪኑ ላይ በመታያችሁ አድራሻዎች ብትጽፉልን ደግሞ ተጨማሪ ማብራሪያዎችን ለመስጠት እንሞክራለን። ከዛ አጠቃላይ የዮሐንስ ወንጌል ጥናታችንን ለማጠቃለል እንሞክራለን ማለት ነውና አሁን ከዛሬ ጀምሮ ደግሞ የቀሩንን ሁለት ምዕራፎች ለማየት እንሞክራለን። አስደሳችና አስደናቂ ነው። እስከ ዛሬ ጌታችን ኢየሱስ ክርስቶስ በሕይወቱ የተከናወኑት ነገሮች ፍጻሜ የሚያገኙት ደግሞ በእነኚህ ሁለት ምዕራፎች ናቸው። ምክንያቱም የኢየሱስ ክርስቶስ መወለድ ደን ደግሞ በምድር ላይ ማስተማርና ማገልገል ከዛ ደግሞ በመስቀል ላይ ተፈጸመ ብሎ መጽሐፍትም መፈጸማቸውን ደግሞ በመስቀል ላይ ሊቀበል ያለው መከራ የመከራው ፍጻሜ ቢያገኝም ግን ከዚህ ቀጥሎ ያለው ድርጊት ባይኖር ኖሮ መዳናችንና እምነታችን መጽሐፍ ቅዱስ እንደሚናገር ከንቱ ይሆን ነበር እና የእግዚአብሔር ፍርድ፣ የእግዚአብሔር በቀል፣ የእግዚአብሔር ከኢየሱስ ጋር ያለው አብሮነት የተገለጠበትና የኛም ደግሞ የመዳናችን ተስፋ የሆነው ታሪክ የኢየሱስ የትንሳኤው ታሪክ ነው። በተለይ ምዕራፍ 20 ደግሞ የኢየሱስ ክርስቶስ የትንሳኤ ታሪክና ከዛ ደግሞ ለደቀ መዛሙርቱ ያደረገው የትንሳኤው ክብሩ መገለጥ የምናይባቸው ምዕራፎች ናቸው እና ስለ ኢየሱስ ትንሳኤ መጽሐፍ ቅዱስ የሚያስተምረን አንዳንድ ነገር ለመዳሰስ አብረን እንሞክራለን። እንደ መነሻ ያህል ለዛሬ ምዕራፍ 20 ከቁጥር 1 ጀምሮ እስከ ቁጥር 10 ድረስ ያሉትን እንድናነብ ጠይቃችኋለሁ። ዮሐንስ ወንጌል ምዕራፍ 20 ከቁጥር 1 ጀምሮ እስከ ቁጥር 10 ድረስ ያሉትን አነባለሁ። እዚህ ታሪክ ውስጥ ያለውን የመጀመሪያውን የኢየሱስ ክርስቶስ የትንሳኤው ማረጋገጫ ትንሳኤው ሲረጋገጥ ማለት ነው የትንሳኤው ማረጋገጫ ለማየት እንሞክራለን ማለት ነው። አነባዋለሁ። ቁጥር 1 ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች፣ ድንጋዩም ከመቃብሩ ተፈንቅሎ አየች። እየሮጠችም ወደ ስምዖን ጴጥሮስና ኢየሱስ ይወደው ወደ ነበረው ወደ ሌላው ደቀ መዝሙር መጣ፣ ጌታን ከመቃብር ወስደውታል፣ ወዴትም እንዳኖሩት አናውቅም አለቻቸው። ስለዚህ ጴጥሮስና ሌላው ደቀ መዝሙር ወጥተው ወደ መቃብሩ ሄዱ፣ ሁለቱም አብረው ሮጡ። ሌላው ደቀ መዝሙርም ከጴጥሮስ ይልቅ ፈጥኖ ወደፊት ሮጠና አስቀድሞ ከመቃብሩ ደረሰ። ዝቅም ብሎ ቢመለከት የተልባ እግሩን ልብስ ተቀምጦ አየ፣ ነገር ግን አልገባም። ስምዖን ጴጥሮስም ተከትሎት መጣ፣ ወደ መቃብሩም ገባ። የተርባ እግሩን ልብስ ተቀምጦ አየ። ደግሞም በራሱ የነበረውን ጨርቅ ለብቻው በአንድ ስፍራ ተጠምጥሞ እንደነበረ እንጂ ከተርባ እግሩ ልብስ ጋር ተቀምጦ እንዳልነበረ አየ። በዚያን ጊዜ አስቀድሞ ወደ መቃብር የመጣውም ሌላው ደቀ መዝሙር ደግሞ ገባ። አየም አመነም። ከሙታንም ይነሳ ዘንድ እንዲገባው የሚለውን የመጽሐፉን ቃል ገና አላወቁም ነበርና ደቀ መዛሙርቱም ወደ ቤታቸው ደግሞ ሄዱ ይላል። ዮሐንስ ወንጌል ምዕራፍ 20 ላይ ኢየሱስ ክርስቶስ ትንሣኤ ነው የሚተነተነው። ቀደም ብለን እንዳየነው የኢየሱስ ትንሣኤ ሁላችን እንደምናውቀው አንደኛ የእምነታችን መሰረት ነው። የእምነታችን ኮምፕሊሽን ነው። እምነታችንን ወደ ፍጻሜ ያመጣ ነው። እምነታችን ያለዛ ከንቱ ይሆን ነበር። ቅዱስ መጽሐፍ የሚናገረው ልንገራችሁ፣ የኢየሱስ ትንሣኤን በተመለከተ አንደኛ ቆሮንቶስ ምዕራፍ 15 ስለ ሙታን ትንሣኤ፣ ስለ ኢየሱስም ትንሣኤ፣ ደግሞ ወደፊትም ስለሚኖረው ስለ አማኞች የአካል ትንሣኤ የሚናገር ስለ ሙታን ትንሣኤ የሚናገር የመጽሐፍ ቅዱስ ክፍል ነው። ምዕራፍ 15 ላይ ምን ይላል ሲጀምር ራሱ? አንደኛ ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁትም በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ ይላል። እና ስለ ወንጌል ምንነት ሲናገር በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ ይልና እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም ይልና ይሄ እንግዲህ እስካሁን ያየነው ነው። ግን ወንጌልን ኮምፕሊት ያደረገው ሌላው ነገር ሙሉ ያደረገው ሌላው ነገር መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍም እንደሚል በሶስተኛው ቀን ተነሳ ለኬፋና ለብዙዎች ታየ ይላል። ይሄ የወንጌል አንዱ ይዘት የኢየሱስ ትንሣኤ ነው። ያለዚያ እንደውም ኢንፋክት ያለ ኢየሱስ ትንሣኤ ማመን መስቀሉ በጣም ዋና ነው፣ ማዕከል ነው። የኢየሱስ ሞት በጣም ዋናና ማዕከል ነው። የተቀበለው መከራ ማዕከል ነው። ግን ያለ ትንሣኤው ደግሞ ሙሉ አይሆንም ነበር። ኢንፋክት አንደኛ ቆሮንቶስ ምዕራፍ 15 እዚያው ምዕራፍ ላይ ብትመለከቱ ቁጥር 14 እስከ 17 ላይ እንደዚህ ይላል። ቁጥር 14 ላይ ክርስቶስም ካልተነሳማ እንግዲያስ ስብከታችን ከንቱ ነው ይላል፣ እምነታችሁም ደግሞ ከንቱ ናት ይላል። እምነት ያለ ኢየሱስ ትንሣኤ ከንቱ ናት። ደግሞም ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን ግን የማይነሱ ከሆነ እርሱን አላስነሳውም። ከኢየሱስ ከሞት መነሳት ተነስቶ ስለ ሙታን ትንሣኤ አርጊው ሲያደርግ ጳውሎስ ኢየሱስ ካልተነሳ እምነታችን ከንቱ ነው፣ እኛም ደግሞ ሐሰተኛ ምስክሮች ነን ይላል። እምነታችንን ሙሉ ያደረገ የእምነታችን መሰረት ነው የኢየሱስ ትንሣኤ። ይሄ ብቻ ሳይሆን የኢየሱስ ክርስቶስን ማንነትና ኃይሉን አሸናፊነቱን ገላጭ ነው። ሞቶ ብቻ የቀረ የሃይማኖት መሪ አይደለም ኢየሱስ። ሞቶ በመቃብር ቢቀር ኖሮ አሸናፊነቱ የት አለ? በመስቀል ላይ መሞቱ እርግጥ የኢየሱስ ክርስቶስ የመስቀል ላይ ሞት ከዚህ በፊት በተደጋጋሚ አይተነዋል። ይሄን ራሱ የመስቀል ሞቱ መክበሩን ነው የሚያሳየው። ኢየሱስ ተዋረድኩ ብቻ ሳይሆን ያለው የኢየሱስ ሞት መክበሩን የሚያሳይ ነው። የሰው ልጅ ሊከብር ይገባዋል ነው የሚለው። መስቀሉ ራሱ መክበሪያው ነው። መስቀሉ የድል ቦታ ነው። በነገራችን ላይ መስቀሉ ኢየሱስ ያሸነፈበት የድሉ ማዕከል ነው። መጽሐፍ ቅዱስ እንደሚነግረን በመስቀሉ ላይ ነው መሳለቂያ ያረጋቸው መንፈሳዊ አካላትን በሙሉ፣ የእግዚአብሔር ጠላቶችን በሙሉ መሳለቂያ ያረጋቸውና ያሸነፋቸው። ስልጣናቸው የተገፈፈው በመስቀሉ ላይ ነው። በሞቱና በስጋው መቆረስ ድል አድርገዋል። ግን ፍጹም የሆነው ይህ ድል ፍጹም የሆነው ደግሞ በትንሣኤው ነው። እንደ ሞተና እንደ ተቀበረ ቢቀር ኖሮ እምነታችን ከንቱ ነበር። ሞተው ተቀብረው የቀሩ ጥሩ የሃይማኖት መሪዎች አሉ። ሞተው ተቀብረው የቀሩ ደግ ሰዎች አሉ። ሞተው ተቀብረው የቀሩ አስደናቂ ታምራትን ያደረጉ የእግዚአብሔር ሰዎች አሉ፣ በብሉይ ኪዳንም በአዲስ ኪዳንም። ግን ኢየሱስን ልዩ የሚያረገው እምነታችንንም ልዩ ያረገው የኢየሱስን ኃይልና አሸናፊነት የገለጠው ደግሞ ትንሣኤው ነው። ከሞተ በኋላ ከተቀበረ በኋላ ጌታችን በሶስተኛው ቀን ተነሳ። ይሄ የኢየሱስን ማንነትና አሸናፊነት ገላጭ ነው። ሮሜ ምዕራፍ 1 ላይ ስታዩ ከሙታን በመነሳት በኃይል የእግዚአብሔር ልጅ መሆኑ የተገለጠ ይለዋል። ኢየሱስን በኃይል የእግዚአብሔር ልጅ መሆኑ ታየ፣ ተገለጠ። የኢየሱስ የእግዚአብሔር ልጅነት በትህትና ተገልጧል። መጽሐፍ ቅዱስ ላይ እንደምናነበው ትሁት ሆኖ በበረት ተወልዷል። ትሁት ሆኖ የደቀ መዛሙርት እግር አጥቧል። ትሁት ሆኖ በምድር ላይ ተመላልሷል። ትሁት ሆኖ ያደረጋቸው ነገሮች አሉ። በትህትና ተገልጧል የእግዚአብሔር ልጅነቱ። ግን በኃይል ደግሞ የእግዚአብሔር ልጅ መሆኑ የተገለጠው ከሙታን ሲነሳ ነው። ከሞት ሲነሳ ኃይሉ ደግሞ ተገለጠና የኢየሱስ ክርስቶስን ኃይል ገላጭ ነው። የእግዚአብሔርን ኃይል ገላጭ ነው ትንሣኤው። የኢየሱስን ማንነት፣ አሸናፊነት፣ ኃይል የሚያመላክት ነው ትንሣኤው። ይህ ብቻ ሳይሆን የኢየሱስ ከሙታን መነሳት በጣም ወሳኝ ነው። የኢየሱስ ከሞት መነሳት የእኛን የወደፊት ተስፋም ደግሞ ዋስትናችን ነው። አንደኛ ቆሮንቶስ ምዕራፍ 15 ላይ ስትሄዱ ጳውሎስ ለሙታን ትንሳኤ የሚከራከረው የኢየሱስን ትንሳኤ በማያዝ ነው። ኢየሱስ ክርስቶስ ከሙታን ተነስተዋል። ኢየሱስ በሶስተኛው ቀን ተነስተዋል። ኢየሱስ ከተነሳ ደግሞ እኛን ስንሞት ደግሞ ከሞትን በኋላ ያስነሳናል ይላል። እና የወደፊት የክርስቲያን ተስፋ የተንጠለጠለው በኢየሱስ ትንሳኤ ላይ ነው። የሙታን ትንሳኤ ትልቁ ተስፋችን ነው። በጣም ትልቁ ተስፋ የሙታን ትንሳኤ ነው። ይሄ ስጋችን ከሞተ በኋላ የማይሞት ሆኖ እንደገና ይነሳል። የማይበሰብስ ሆኖ እንደገና ይነሳል። የሚሞትና የሚበሰብሰው ተዘርቶ የማይበሰብስ የትንሳኤ አካል እንደገና ይነሳል። እና ያ የትንሳኤ አካል ተስፋችን ነው። ያ ተስፋችን የተረጋገጠው መያዣው ቀብዱ ማለት ነው መያዣው ጋራንቱ የኢየሱስ ትንሳኤ ነውና የኢየሱስ ትንሳኤ እንዲሁ የኢየሱስ ትንሳኤ ሳይሆን የኛ ትንሳኤ ጋራንት ነው። የኛ ትንሳኤ ዋስትና ነው። የኢየሱስ የወደፊታችን የጣፈንታችን ወሳኝ ነው። የብቻ ሳይሆን የኢየሱስ ትንሳኤ አሁን ለእግዚአብሔር ለመኖር ለኛ ኃይላችን ነው። ኃይሉን በጋላጭ ብቻ ሳይሆን ለኛ ራሱ ኃይላችን ነው። መጽሐፍ ቅዱስ እንደሚነግረን በሮሜ ምዕራፍ 8 ላይ በመናነብበት ጊዜ በሌሎችም የመጽሐፍ ቅዱስ ክፍሎች ኢየሱስ ክርስቶስን ከሙታን ያስነሳው ያ ኃይል በውስጣችን ይኖራል ይላል። ያ የመንፈስ ቅዱስ ኃይል በውስጣችን ይኖርና ሲገልጠው ኢየሱስን ከሙታን ያስነሳው ይላል። ኢየሱስን ከሞት ያስነሳው ያ ኃይል በእኛ ውስጥ አለ። ለምን ያለ እንደሆነ ለእግዚአብሔር ለመኖር። ለዛ ነው መጽሐፍ ቅዱስ በሮሜ ላይ ሲናገር ሮሜ ምዕራፍ 8 ላይ እዳ አለብን ለአሮጌው ማንነታችን ለመሞት ለኃጢአት ለመሞት ለአሮጌው ማንነታችንን እምቢ ለማለትና በቅድስና ለመኖር እዳ አለብን ይላል። እዳው የኢየሱስ ትንሣኤ ነው። ኢየሱስን ከሞት ያስነሳው ያ ኃይል በውስጣችን ስላለ ልንኖርበት ነው የተሰጠን። ካልኖርንበት እዳ ነው፣ ከኖርንበት ኃይላችን ነው። እና ለኢየሱስ ለመኖር በአዲሱ ማንነታችን ለመኖር ኃይላችን የኢየሱስ ክርስቶስ ትንሣኤ ነው። የእምነታችን መሠረት ነው። የክርስቶስን አሸናፊነት የሚገልጥ ነው። ደግሞ እኛ ለእግዚአብሔር እንድንኖር በውስጣችን ኃይል ነው የኢየሱስ ክርስቶስ ትንሣኤ የሚለው ነው ዋና ነገር ነው። ምዕራፍ 20 ላይ ስንመጣ እሱን ነው የሚነግረን። ሌሎች ወንጌላትም ይነግሩናል። ተመሳሳይ ናቸው አብዛኞቹ። ያው ግን በተደጋጋሚ እንዳልኩት መስቀሉ ላይ ሞቱ ላይና ትንሣኤው ላይ ዮሐንስ የራሱ የሆኑ ፊቸርስ አሉት። ዮሐንስ የራሱ የሆኑ መለያ አሉት። ዮሐንስ 20 ላይ ትንሣኤው ሲረጋገጥ ነው የሚያሳየን። ኢየሱስ መነሳቱን በመጀመሪያዎቹ ምስክሮች ሲረጋገጥና እንዴት እንዳረጋገጡት ነው የሚነግረን። ያላመኑ ፈርተው በራቸውን የዘጉ እስከ መጨረሻ ድረስ ያላመኑ ሄደው አይተው በኤቪደንስ ተነስቷል ማለት ነው ብለው የጻፉት የተረጋገጠ ትንሣኤ ነው። ሲረጋገጥ ደግሞ የእያንዳንዱ ስሜት ከትንሣኤውን ካረጋገጡ በኋላ ነው የተቀየረው። የደቀ መዛሙርቱን ሁኔታ ሲቀይር ነው የምታዩት። ለምሳሌ አንዷ የምናገኛት መግደላዊት ማርያም ናት። የመጀመሪያው ምስክር መግደላዊት ማርያም ናት። በዮሐንስ ለመግደላዊት ማርያም ትልቅ ትኩረት ይሰጣል። ሌሎች ሴቶች አብረዋት ነበሩ፣ ሌሎች ወንጌላት እንደሚነግሩን ግን ትልቅ ትኩረት የሚሰጠው ለመግደላዊት ማርያም ነው። ዮሐንስ መጀመሪያ አሁን እሷ ናት ያረጋገጠችው። ተስፋ በመቁረጥ ነው የምናገኛት መጀመሪያ። ቅድም ሳነብ ልብ ብላችሁ እንደሆነ ተስፋ በመቁረጥ ነው። የት እንዳደረሱት አላቅም፣ ሰርቀውታል የምትል ሴት ናት ሄዳ ያረጋገጠችው። እና ሰርቀውታል ከወዴት እንደወሰዱት ካለ መሰረቁን እንዲያውም ኦልሞስት እርግጠኛ ነው የምትመስለው። ሰርቀውታል ግን ወዴት ነው የወሰዱት? እኔ ወስጄ እንድቀብረው የት ነው የወሰዱት የሚል ተስፋ መቁረጥ የነበራት ሴት ግን ስታየውና ስታገኘው በተልእኮ ነው የሚረጋገጠው የሚያልቀው የእሷ ታሪክ። በፍርሃትና በተስፋ መቁረጥ ጀምሮ በተልእኮ ያልቃል። ምዕራፍ 20 ቁጥር 18 ላይ መግደላዊት ማርያም መጥታ ጌታን እንዳየች ይህንም እንዳላት ለደቀ መዛሙርቱ ነገረች ይላል። ሂጂና ንገሪ አላት፣ ሄዳ ነገረች። ተጠራጣሪዋ ተስፋ የቆረጠችዋ ሄዳ ስትናገር ነው። ትንሣኤው ሲረጋገጥና የደቀ መዛሙርቱን ሁኔታ ሲቀይር ነው የምናየው በምዕራፍ 20 ላይ። ለምሳሌ ሌሎቹ ደቀ መዛሙርት አይሁድን ስለፈሩ በር ዘግተው ተቀምጠው ነበር ይላል። ሁለት ጊዜ በር ዘግተው ተቀምጠው ሁለቱንም ጊዜ ሄኖ የፈሩትን ፈርተው አይሁድን ስለፈሩ በር የዘጉትን ገብቶ ሲያዩት ጌታን ባዩ ጊዜ ደስ አላቸው ብሎ ነው የሚጨርሰው። ቁጥር 21 ላይ ጌታን ባዩ ጊዜ ደስ አላቸው። የፈሩ ደስ ሲላቸው ሲያረጋግጡና ሲለወጡ ነው እንጂ የምናየው እንዲያው ዝም ብለው በመላመት የጻፉት አይደለም። አይተው አረጋግጠው የተለወጡ ደቀ መዛሙርት ናቸው። ሌላው ለምሳሌ ቶማስ ነው። ቶማስ ተጠራጣሪ ነበረ። እንዲያውም እጄን በችንካሩ ምስማር በገባበት በዚያ ቁስል ላይ ካላገባው ካላየው አላምንም የሚሉ ነበሩ። ካላየው አላምንም ያሉ ሰዎች አይተው አምነው የጻፉት ነው እንጂ የተረጋገጠ ነው እንጂ ዝም ብሎ ባዶ ቲዮሪ አይደለም የሚለው ቶማስ ተጠራጣሪ ነበር። ግን ቁጥር 28 ላይ ስናነብ ጌታዬም አምላኬ ብሎ አምልኮ ሰግዶ ነው የሚጨርሰው። ያላመኑ አምነው ነው የሚጨርሱት። እና የተረጋገጠ የኢየሱስ ትንሣኤ ነው። ሲረጋገጥ ነው የሚያሳየው። በተለይ ቅድም ያነበብነው ክፍል ከቁጥር 1 እስከ 9 ላይ ምዕራፍ 20 የትንሣኤውን እርግጠኝነት ያሳየናል። በእርግጥ ኢየሱስ ተነስቷል። በእርግጥ ተነስቷል። እና የመጀመሪያው አስረጂ ሆኖ ምናገኘው የኢየሱስ ክርስቶስ ትንሳኤ በተደጋጋሚ ቅድም ሳነብ እንደው ዝም ብሎ የገባ መስሏችሁ ከሆነ አይደለም። የከፈኑ ጨርቅ ባዶ መቃብር እና የከፈኑ ጨርቅ ነው ማረጋገጫው። ባዶ መቃብር እና የከፈን ጨርቁ ነው ማረጋገጫው። የተልባ እግር ልብስ የተከፈነበት የተልባ እግር ልብስ ናይልን ነው፣ የተለየ ነው፣ በተለየ የተሰራ ነው፣ ውድ ነው። የተከፈነበት የከፈን ጨርቅ እና ደግሞ ጭንቅላቱ ላይ ተጠምጥሞ የነበረው የከፈን ሌላው ሻሽ እና ባዶ መቃብር አይተው ነው ያመኑት። መግደላዊት ማርያም ሲሰቀልም የነበረች እህት ነች። ምዕራፍ 19 ላይ አብራ ነበረች እስከ መጨረሻ የመስቀሉን ምስክር ነበረች። እና ሁለት ጊዜ ተመላልሳ መጀመሪያ የመጣችው እሷ ናት። መጀመሪያ ያየችው ነገር ባዶ መቃብር ነው። ጨለማ ሳለ ወደ መቃብሩ መጣች። ድንጋዩ ከመቃብሩ ተፈንቅሎ አየች። መቃብሩ ዋሻ መሳይ ነው። አሁንም ድረስ የጥንት መቃብር ቦታዎችን ሄዳችሁ ስታዩ ዋሻ ነገር ነው። መጀመሪያ የሚዘጋበት የሚታተምበት ድንጋይ አለ። ትልቅ አለት ነው። በሱ ነው የሚዘጋው፣ በሱ ነው የሚታተመው። የኢየሱስ አስከሬንም ከገባ በኋላ በሱ ነው የታተመው። አትመው ነው የጠበቁትና የታተመ ትልቅ አለት አለው። እሱ ተፈንቅሏል እና ወደ ውስጥ ሲገባ ነው ያለው። እና ተፈንቅሎ ተነስቶ ስታየው እየሮጠች ሄደችና ለደቀ መዛሙርቱ ነገረች። በኋላ ደግሞ ዮሐንስና ጴጥሮስ በሩጫ ከመጡ በኋላ እሷም ደግሞ ተመልሳ መታ አረጋገጠች። እሱን በኋላ እናየዋለን፣ የእሷን ምላሽ በኋላ እናየዋለን። ግን ሄዳ ለደቀ መዛሙርቱ በነገረች ጊዜ ጴጥሮስና ዮሐንስ መጥተው እንዴት እንዳረጋገጡ ተመልከቱ። መሰከረች፣ የትንሣኤ ምስክር ናት። በኋላም ልናያት እንሞክራለን። ይሄ የመጀመሪያዎቹ ሐዋርያት የወሰዱት እርምጃ በጣም ትልቅ አብዮታዊ እርምጃ ነው። በጣም ትልቅ አብዮት ነው። ምክንያቱም የነበሩበትን ማህበረሰብ አስቦ መጽሐፍ ቅዱስን ማንበብ በጣም ጥሩ ነው። የነበሩበት ማህበረሰብ የሴትን ምስክርነት የማይቀበል ማህበረሰብ ነበር እና የመጀመሪያዎቹ ሐዋርያት የመጀመሪያ የትንሣኤ ምስክር አድርገው የሚቆጥሯት ምስክር ሲቆጠር የማትቆጠረዋን ነው የሚቆጥሯት። ምስክር ሲቆጠር ማህበረሰቡ ያን ጊዜ መግደላዊት ማርያምን አይቆጥርም። ኢየሱስ ተነስቷል ሲል መግደላዊት ማርያምን አይቆጥርም። እግዚአብሔርም የመጀመሪያ ያረጋት እሷን ነው። ይሄ መቼም አንደኛ ቆሮንቶስ ምዕራፍ አንድን ያሳስባችሁ ይሆናል። እግዚአብሔር የሚሆነውን ነገር የሆነውን ነገር ለማሳፈር የዓለምን ዓለም አይሆንም ያለውን ምናምንቴ ብሎ የቆጠረውን አስነሳ ይላል። በመስቀሉ የምናምነው በዚህ ነው እና እግዚአብሔር መጀመሪያ አስነስቶ የመጀመሪያ የትንሣኤ ምስክር ያረጋት መግደላዊት ማርያምና አብረዋት የነበሩትን ሴቶች ነው። ሄዳ ስትነግር ከደቀ መዛሙርቱ ሁለቱ እየሮጡ መጡ ይላል ወደ መቃብሩ። ሄዳ ስትመሰክር ያለችውን ተመልከቱ። የእሷም እምነት ተነስቷል የሚል እምነት አይደለም፣ የተረጋገጠ እምነት ነው እንጂ የደቀ መዛሙርቱ አሳምሽን አይደለም የሚለውን ያዙ ወገኖች። ምክንያቱም አንዳንድ የወንጌል ጠላቶች ይህንን ይላሉ፣ ደቀ መዛሙርቱ ቲዮሪ ጽፈው ቢሆንስ። እንደውም የማያምኑ ነበሩ እነሱ። ጌታን ከመቃብር ወስደውታል ብላ የምታስብ ሴት ሄዳ ነገረቻቸው። የት እንዳኖሩት አላውቅም ስትል እየሮጡ ሄዱ፣ ለማረጋገጥ ማለት ነው። ጴጥሮስና ሌላው ደቀ መዝሙር ይላል፣ ሌላው ደቀ መዝሙር ኢየሱስ ይወደው የነበረው ደቀ መዝሙር ከዚህ በፊት ስላየ ነው አልመለስበትም። ዮሐንስ ራሱን የሚገልጠው በእነኚህ ቃላት ነው። ሌላው ደቀ መዝሙር ኢየሱስ ይወደው የነበረው ደቀ መዝሙር እያለ ይገልጣል፣ ራሱን በስም አይጠራም። ይሄን ከዚህ በፊት ስላየ ነው አንመለስበትም። ጴጥሮስና ሌላው ደቀ መዝሙር ወጥተው ወደ መቃብሩ ሄዱ። ሁለቱ አብረው ሲሄዱ ሳለ ያው ጴጥሮስም ዮሐንስም እየሮጡ እያለ ዮሐንስ ቀድሞት ደረሰ። ፈጥኖ ሮጠና አስቀድሞ መቃብሩ የደረሰው ዮሐንስ ነው። እና ሲያይ ተመልከቱ፣ ሲያይ ዝቅ ብሎ ሲመለከት ቁጥር አምስት ተመልከቱ፣ የተልባ እግሩን ልብስ ተቀምጦ አየ ይላል። ግን አልገባም፣ ሜይ ቢ ፍርሃት ሳይሆን አይቀርም። ልክ ወደ ዋሻው ጠጋ ብሎ ሲመለከት የተልባ እግር ልብሱ የከፈን ጨርቁ አለ መቃብር ውስጥ። ባዶ መቃብር ነው። አንደኛ ባዶውን መቃብር አየ፣ ይሄ ወሳኝ ነገር ነው። ሁለተኛ ጨርቁ አለ እዛ የተከፈነበት የነበረው የተልባ ከተልባ እግር የተሰራው ውድ ጨርቅ አለ። አዎ ማርያም ጌታን ከመቃብር ወስደውታል ያለችበት አንዱ ምክንያት የመቃብር ስርቆት በጣም የተለመደ ነበረ። ሮማውያን ሕግ እስኪያወጡ ድረስ ይህንን የሚያደርግ ሰው በሞት ይገደላል ብለው ሕግ እስኪያወጡ ድረስ የመቃብር ስፍራዎች ይዘረፋሉ፣ ይዘረፉ ነበር፣ ይሰረቁ ነበር። ጌታችንም ሲቀበር ትዝ ይላችሁ እንደሆነ የካህናት አለቆች እና ጻፎች ማቴዎስ 27 ላይ ስታነቡ ሄደው በሶስተኛው ቀን እነሳለሁ ይል ስለነበረ ደቀ መዛሙርቱ መጥተው እንዳይሰርቁ ይጠበቅ ብለው ነበር እና እናንተ ጠባቂ አቁሙ ተብለው በጠባቂ አቆመው። ቁጥር 66 ላይ ማቴዎስ ወንጌል ስታነቡ ምዕራፍ 27 ላይ ድንጋይ አንከባለው አትመው ጠባቂ አቆመው እየተጠባበቁ ነው የተነሳው። ሰው ጠባቂ አቆሞ ነበር። ስርቆትም የተለመደ ስለነበረ ይዛን ጊዜ ደቀ መዛሙርቱ እንዳይሰርቁት የሚል ክስ ስለነበራቸው ማለት ነው። እንዲያውም ጠባቂ ቆሞ ግን ኢየሱስ ተነሳ። ጠባቂ እንደቆመ ኢየሱስ ተነሳ። ሌባ መጥቶ እንዳልሰረቀው ጠባቂ መስክር ነው። ሚጠብቃል ሌባ መጥቶ እንዳይሰርቀው እየተጠባበቀ ይያለ ነው ተነሳ። እና ከዚያ በኋላ እንዲያውም መተው ከተማ የሆነውን ተናገሩ። አይ ተነስተዋል ብለው ሲናገሩ ማቴዎስ 28 ላይ ገንዘብ ተከፍሏቸው ነበር። በገንዘብ ተከፍሏቸው ይሄንን ስፕሬድ እንዲያረጉ ገንዘብ የተከፈላቸው የተለመደ ስለሆነ ነው። ያስከረን መስረቅ ደቀ መዛሙርቱ መተው ሰርቀዋል ብለው እንዲናገሩ በገንዘብ ስፖንሰር ተደረገው ነበር። በዘመኑ ቋንቋ ስፖንሰር የተደረጉ ሌላ ወንጌል ተናጋሪዎች ነበሩ በዚያን ጊዜ። እና ሲሪየስ ችግር ነበር በዚያን ጊዜ የመቃብር ስርቆትና የት እንዳረጉት አላውቅም። መተው ሲያረጋግጡ ሲመጣ መጀመሪያ ያየው ይሄንን ውድ ጨርቅ ተቀምጦ አየ። ደን ጴጥሮስ ተከትሎት ገባ። ተመልከቱ ስምዖን ጴጥሮስን ተከትሎት ሲመጣ ተጨማሪ ነገር አየ። እንደገና መልሼ ላንብብላችሁ። ያስገረማቸው ነበር የተልባ እግሩን ልብስ ተቀምጦ አየ ይላል። ደግሞ በራሱ ላይ የነበረውን ጨርቅ ለብቻው ቁጥር 7 ለብቻው ሳይነካካ ያለበት ቦታ አልተነካካም። ጨርቆቹ የታሰሩበት ቦታ ላይ አልተነካኩም። ለብቻው በአንድ ስፍራ ተቀምጦ ነበር። የሚገርም ኤቪደንስ ነው ይሄ። ሰው አልነካው ማለት ሰው ብድግ ያደረገው አስከሬን እንደዚህ ሊሆን አይችልም። ሰው ብድግ ያደረገው አስከሬን በመጀመሪያ ደረጃ ሌባ መጥቶ የሰረቀው አስከሬን እንደዚህ ሊሆን አይችልም። ሌባ መጥቶ ባዶ አስከሬን ወስዶ ውድ ጨርቅ ትቶ ይሄዳል ብሎ ከታሰበ የዋህነት ነው። ውዱ ጨርቅ መወሰድ ነበረበት። አልተወሰደም። አንድ እሺ፣ ይሄ በተለያየ መልኩ እንኳን ካልተወሰደ ስፍራው እንኳን የተጠመጠመው ስፍራው እንኳን አልሄደም። ለብቻው በአንድ ስፍራ ተቀምጦ ነበር። የተልባ እግር ልብሱ ለብቻው፣ እላይ ጭንቅላቱ ላይ የነበረው ሻሽም ለብቻው ተቀምጦ ነበር። እንደገና ይሄ ለደቀ መዛሙርት በጣም 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 ወሳኝ እንደነበረ የምታውቁት። እንደገና ደግሞ ከተልባ እግሩ ልብስ ጋር ተቀምጦ እንዳልነበረ አየ። ሳይቀላቀል ሁለት ጊዜ ነው የሚደግመው። ለብቻ ለብቻ ሳይቀላቀል ተቀምጦ አየ። ከዛ በዚያን ጊዜ አይ ቲንክ ዮሐንስን ጠራው። ዮሐንስም ገባ ይልና አየም አመነም ይላል። ይሄ ፖዚሽን የሚያሳምን ነው። ምን ማለት ነው? የከፈን ጨርቁና ሻሹ ባሉበት ቦታ መሆናቸው አስከሬኑ ሳምሃው ከነኚህ ከታሰሩት ከተጠመጠሙት ነገሮች ውስጥ ሾልኮ የወጣ ነው እንጂ የተፈታለት አይደለም። ተፈቶለት የተነካካ ሳይሆን ሾልኮ የወጣ ነው። ይሄ የሚገባን ትንሽ ዮሐንስ 11 ላይ ያለውን ትንሣኤ ስናይ ነው። ዮሐንስ 11 ላይ ሰው ተነስቷል፣ አላዛር ይባላል። ዮሐንስ 11 ላይ የተከፈነ ሰው ተነስቷል። ለምሳሌ ቁጥር 44 ላይ ስታዩ እንደታሰረ ከነከፈኑ ነው የወጣው። ያ ጊዜ የነበረ የከፈን ጨርቅ በጣም ብዙ የሚጠመጠም ነው፣ ውድ ነው፣ የሚጠመጠምም ነው። ጭንቅላትም ላይ ሌሎችንም አካላት የሚሸፍን ማለት እና እጅና እግሮቹ እንደታሰሩ እንደተጠመጠመ ነው አላዛር የወጣው። እና ከወጣ በኋላ ኢየሱስ እንዲያውም ፍቱለት አለ። ሰው ነው የፈታለት፣ ሰው ነው የፈታለት። ምን ማለት ነው? አላዛር ተነስቷል፣ ግን የተነሳው በትንሣኤ አካል አይደለም። ተመልሶ በማይሞት የትንሣኤ አካል አይደለም። ተመልሶ የማይሞተው የትንሣኤ አካል ኢየሱስን መሳዩ ነው። የኢየሱስ አካል በታሰረበት እስራት ሾልኮ የሚወጣ አካል ነው። ከእስራቱ ሾልኮ መውጣቱ ቀጥሎ ያለውን ስናነብ አያስደንቅም። አሁን ያስደነግጥ ይሆናል ማለት እስራቱ ሳይፈታ እንዳለ፣ እስራቱ ሳይፈታ ከእስራቱ ነው የወጣው። አካል ነው፣ ግን የትንሣኤ አካል ነው። ተመልሶ የማይሞት የትንሣኤ አካል ነው። ከታሰረባት ትንሽ ጨርቅ ሾልኮ መውጣቱ የማያስገርመው፣ ጥርቅም ብለው የተዘጉ ግድግዳዎችን ሾልኮ ገብቷል። ከዛ በኋላ እና የተለየ አካል ነው፣ ግን የተለየ አካል ነው። አካል ነው፣ ግን ሪሊ የተለየ አካል ነው። ለደቀ መዛሙርቱ ግን ትልቅ ኤቪደንስነቱ ምንድን ነው? የተነሳ አካል ነው። ሰው የፈታለት ሰው የነካካው ሳይሆን ሁሉም ጨርቆች ባሉበት ተቀምጠው አዩ። ሳይነካኩ ሳይደባለቁ አዩ፣ አመኑ ነው ክላይማክሱ። አይተው ነው ያመኑት፣ አረጋግጠው ነው ያመኑት። አየ አመነ የሚለው በኋላ ክላይማክስ የሚያገኘው በጣም ከፍታ ቦታ የሚያገኘው ቁጥር 25 ጀምሮ ያለው ነው። ቶማስ ካላየው አላምንም አለ። ልክ እነሱም እንደዛው ነበሩ። ካላየው አላምንም አለ። የእሱ ጠንከር ያለ ነው እንጂ እነሱ የከፈን ጨርቅ አይተው ነው፣ እሱ ቁስሉ ላይ ያስገብቶ ነው። የከፈን ጨርቅን አይተው ነው ያመኑት፣ ግን አይተው ነው ያመኑት። አየ አመነ አስገብቶ አመነ እነሱም ደግሞ ሄደው የከፈን ጨርቁን ማስረጃ አይተው ነው ያመኑት። የመቃብርን ልብስ የተከፈነበትን ከፈን ጭንቅላቱ ላይ የነበረውን ሻሽ አቀማመጡንም አይተው ነው ያረጋገጡት የመጀመሪያው የትንሳኤ ምስክሮች። ከሙታን ይነሳ ዘንድ እንዲገባው የነበረው የመጽሐፉን ቃል ገና እንደውም አላስተዋሉ ነበር አላወቁም። እንደው የመጽሐፍ መላምት አምን ከሙታን ይነሳል ተብሎ ተጽፏል ለመበስበስ አይተውም መሲሁን ለመበስበስ አይተውም ዳዊትም ዘምሯል መሲሁን ለመበስበስ አይተውም በመቃብር ስፍራ አይተውም ተብሎ ተጽፏል ስለዚህ ተነስተው መሆን አለበት የሚሉ ሳይሆን እንዲያውም የመጽሐፉን ቃል አላመኑም ነበር። ያለ መጽሐፍ ያመኑ ናቸው። የመጽሐፉ ቃል ሳይሆን ያሳመናቸው ማስረጃው ነው ያሳመናቸው። እዛ ላይ የነበረው ኤቪደንስ ቤዝድ ነው። የመቃብር ልብስ አይተው ነው ያመኑት የሚለው ነው። በሆነው ነገር አይተው ያመኑ ናቸው። እንዲያው ከደቀ መዛሙርቱ ዮሐንስ ነው ማመኑን የሚነገረን። ስለ ጴጥሮስ እንደውም ብዙ አይነገረንም። ዮሐንስ አየ አመነ ይላል። ስለ ጴጥሮስ ምንም አይነገረንም። እንዲያውም ሉቃስ በኋላ እንደጻፈልን ሉቃስ ወንጌል ምዕራፍ 24 ላይ ጴጥሮስ እዚህ ስፍራ ላይ በደንብ ያመነ አይመስልም። አይቶ እንደ ዮሐንስ አላመነም። ኤቪደንሱንም ሁሉ አይቶ በኋላ ነው ያመነው። ይሄ እንዲገረም ነው ያረገው። በጣም እንዲደነቅ በሆነው ነገር እየተደነቀ ሄደ ነው የሚለው። ምን ይሆን የሆነው ብሎ እየተገረመ ነው። ዮሐንስ ግን አምኖ ነው የሄደው። ያዩት ግን አይተው በማስረጃ አረጋግጠው ነው። ምን ማለት ነው? የኢየሱስ ትንሣኤና እምነታችን የተረጋገጠ እውነት ነው። የተረጋገጠ ፋክት ነው። ሰው የፈለሰፈው ተረት፣ ሰው የፈለሰፈው መላምት፣ ሰው ዝም ብሎ መጽሐፍ አምኖ ሊሆን ይችል ይሆናል ያለው ሳይሆን ያላመኑ ደቀ መዛሙርት ሄደው አሁንም ድረስ እናስበው ሊያሳምን በሚችል አይነት ሁኔታ አይተው አረጋግጠው የጻፉት ነው። አንደኛ ቆሮንቶስ ምዕራፍ 15ንም ሲጀምር ጳውሎስ እንደ ኤቪደንስ ነው የሚወስደው። ታየ፣ ለኬፋ ታየ፣ ለደቀ መዛሙርቱ ታየ፣ በኋላም ለብዙ ሰዎች ታየ ማለት ሊዳበስና ሊዳሰስና በማስረጃ ሊረጋገጥ የቻለ ትንሣኤ ነው እንጂ መላምት አይደለም የሚለውን ነው። በዚህ መልኩ ያረጋገጡ ሰዎች ናቸው። የከፈን ጨርቅን እና ባዶን መቃብር አይተው ያረጋገጡ ናቸው የመጀመሪያዎቹ ምስክሮች። እግዚአብሔር ስለ ኢየሱስ ትንሣኤ የተመሰገነ ይሁን። ወደ ተረጋገጠ እምነት የጠራን አምላክ የተመሰገነ ይሁን። ክርስትና ወገኖቼ ሁላችሁ በሕይወታችሁ እንደተለማመዳችሁት መገለጥ ነው። ይሄ ሁሉ ሆኖ ማምኑ አሉ። እንደው ሄዶ ዳብሰው ማምኑ አሉ። ስለተዳበሰ ስላልተዳበሰ ማስረጃ ስለኖረው ስላልኖረው አይደለም። ቢኖረውም ባይኖረውም ኢየሱስ ተነስተዋል። ግን የኢየሱስ ትንሣኤን ማመን ከማስረጃ በላይ ነው። ከሚታይ ሳያዩ የሚያምኑ ብፁዓን ናቸው እንዳለ ከነሱ መካከል ነን። እኛ አሁን ሳያዩ ካላመኑት መካከል ነን እና ሳናይ እንድናመን ያረገን መንፈስ ቅዱስ ነው። አይተን አረጋግጠን ሳይሆን መንፈስ ቅዱስ በልባችን በሰራው ስራ በመገለጥ ነው ያመን ነው እኛ በመገለጥ ነው። ማስረጃ መረጃ ምናምን ሰብስበን ያመንን ሳይሆን በመገለጥ ነው ያመን ነው። ግን እንደዚህ አይነት መጽሐፍ እንደዚህ አይነት ታሪኮች ምንን ያሳዩናል? በመገለጥ ያመን ነው እምነት ግን ማይረጋገጥ ግን አይደለም። በመገለጥ ያመን ነው እውነትን ነው፣ ፋክትን ነው፣ የተደረገ ድርጊትን ነው። ማምኑ ሰዎች ሄደው ነካክተው አይተው ዳብሰው ያረጋግጡትን ነው ያመን ነው። እሱ ነው ያረጋግጡትን። እምነታችን ሊረጋገጥ የሚችል እምነታችን በማስረጃ ላይ የተመሰረተ ነው እንጂ ባዶ መላምት አይደለም። እንደዚያም ሆነን ግን ያንን እውነት እንድናመን ያረገን ደግሞ የእግዚአብሔር መገለጥ ነውና ይሄንን የተረጋገጠ እውነት ሳናረጋግጥም እንድናመን ያደረገን እግዚአብሔር ነው። አረጋግጠውም የማያምኑ አሉ። ሳናረጋግጥም እናምናለን። እምነት የመንፈስ ቅዱስ ሥራ ስለሆነ የመንፈስ ቅዱስ ሥራ ነው እንጂ የመጀመሪያዎቹ ግን ሲጽፉት አረጋግጠው አይተው ዳብሰው ነው የጻፉት። በማይናወጥ በእውነት ላይ ወደ ተመሰረተ እምነትና መገለጥ የመራን እግዚአብሔር የተመሰገነ ይሁን። ሌሎችን የኢየሱስ የትንሣኤ መገለጦችን በሚቀጥሉት ክፍለ ጊዜያት ለማየት እንሞክራለን። እግዚአብሔር አምላክ እኔም
ተለኔ